የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
Thank you. ጤና ይስጥልኝ አድማጮቻችን እንደምን ሰንታችኋል? ዛሬ ቀኑ ሰኔ 3 ቀን 2015 ዓ.ም ሳምንታዊ ዝግጅታችን እንጀምራለን። እንደተለመደው የገራችሁን ወቅታዊ ሁኔታ በተመለከተ እንወያያለን። ቆይታችሁ ከኛ ጋር እንዲሆን እየጋበዝኩ ወደ ውይይታችን መግባት ይስማማል። አሸናፊ
ሰማኛለሁ።
እንግዲህ ሳምንቱ ብዙ ነገሮችን የተካተቱበት ነው። እንደው ብዙ ምናወራው ነገር የለም፣ ምክንያቱም አውረተም ተመጣጣው ለውጥ የለም። ጠቅላይ ሚኒስትሩ እንደ ልማዳቸው ተስተውሰን ነው በቀደመታ ስንወያይ ችግር የላቸውም አንዱን ግሩፕ ሰብስበው የሚፈልጉትን ይናገራሉ ብዬ ነበር ተስተውስ ከሆነ ልክ እንደዛ ነው ያደረጉት። የማዕከላዊ ኮሚቴ የሚባሉትን ሰብስበው ትምህርት ይሁን ገለጻ ይሁን ውይይት ይሁን ብቻ ነገሩ በሙሉ የተደበላለቀበት ለኔ የተደበላለቀበት ነው። ደግነቱ ብዙንም እንቅልፍ እየደፋኝ ብዙንም ሙሉ ለሙሉ ማላዳመጥ። ለማንኛውም
አይ በእንቅልፍም ባይደፋ አታዳምጠው ማጨርሰው
ሰዎቹ ማይናቸውን በክብሪት እንጨታ እንደዚህ ያጣብቆ ይመስል። አዎ ግን የሚገርመው ነገር እንግዲህ እንደሰማሁት ቢያንስ የመጀመሪያ ዲግሪያቸውን ሁለተኛ ዲግሪያቸውን ያዙ ፒኤችዲ የሚደረሱ እንዳሉበት ሰምቻለሁኝ። አዎ አዎ ስመለከታቸው ግን ወይ ግራ ተጋብቷል ወይንም በቃ በግዴታ እንደምን መቸን ምንወጣው የሚል ነገር ያለበት ይመስል። ምን አገኘበት ከንግግራቸው እንደው ምታስተውሰው ነገር ካለ?
ምንም ይሄ ነው የሚል ሐሳብ ምንም ነገር አላገኘም። በጣም ብዙ ወርድስ ብዙ በዛ በጣም ብዙ ወርድስ
አዎ
በጣም መከመር ምናምን የሚሉ የሚያማምሩ ነገሮች ወደ ላይ ለመውጣት ለመበልጸግ ምናምን የሚሉ ብዙ ወርዶች አንዳንድ ቅየት የሚመስሉ መሬት ላይ የሌሉ የእድገት መጣ የሚል ነገሮች እንደዚህ አይነት ነገሮች ነው ያሉት። እና ዋናው እንግዲህ እሳቸው እንደሚሉት ርዕዮተ ዓለም ሊባል ይቻል አይቻል እኔ ርዕዮተ ዓለም ሊባል የሚችል ነገር አይመስለኝም። አንድ የራሳቸው እንደ ቅየት ነገር አለ መጽሐፍ ማርቤ የተቸኩት መደመር የሚባለውን ነገር አልገባችሁም ምንም እኔ ብቻ ነኝ የገባኝ? ስለዚህ እሱን ላስተምራችሁ ነው ነግረው።
እሱ ብቻ አይደል እንደውም ካነሳው አይቀር ወደ መጀመሪያው ላይ መደመርን ገብቷችሁ ሳይሆን በ27 ዓመት በነበራችሁ ጥላቻ ነው መደመር ገብቶናል ብላችሁ የተቀመጣችሁት እንጂ አልገባችሁም ነው ያሉት። ቃል በቃል እንደዛ ነው ያሉት።
እሱ እውነት ሊሆን ይችላል። ነገሩ ፓርቲ ውስጥ ያሉት ሰዎች ያው ዝም ብሎ ለውጡ ሲመጣ መጡ እንጂ የባለፈውን በተለይ አብሮ የዘለቁት የባለፈውን የሚጠሉም አይደሉም ብዙዎቹ። ብሎ በወዳቸው ይዘው የጥቅም ነገር ሆነባቸው ነው እንጂ ከውጭ የመጡት እነዚህ ተደምረሃል፣ አንድ ሰሞን ተደምረሃል፣ ተደምሬያለሁ ምናምን ሲባባሉ የነበሩት ናቸው። ምን እንደሆነ ሳይገባቸው ብቻ የበፊቱን የሻረ ነገር ስለሆነ የወደዱት እንጂ ኢህአዴግ ውስጥ የነበሩት ሰዎች ብዙዎቹ ከለማ የተለየ አይደሉም። ለማ ፊት ለፊት መናገሩ ይለያቸዋል እንጂ የሚገባም ነገር አይደለም፣ የሚጨበጥም ነገር አይደለም። የአንድ ሰው ቅየስ ነገር መሆኑ ሁሉም ያውቁታል። ግን ያቺ ቪኤት መኪናዋ ምናምኗ እሷ ነች በቃ ሰውን አጣስቲክ አድርጋ የያዘችው እንጂ የበፊቱን የመጥላት ያለ መጥላት ጉዳይ አይደለም። ከውጭ የመጡት ኦፍኮርስ የበፊቱን ስለሚጠሉ ማወቅ አያስፈልጋቸውም፣ ዝም ብሎ መዋጥ ነው። አንድ የማትፈልገው ነገር አለ፣ ከዛ በኋላ እንጨትም ቢሰጡ እንጨቱንም ውጣ የመጣ ይምጣ የማለት አይነት ነገር ይታያል ከውጭ በመጡት ውስጥ። እዛ ውስጥ ያሉት ጋር ግን እሳቸው እንደሚሉት አይነት ነገር አልታየም። ለማንኛውም ግን ርዕዮተ ዓለምም ቢሆን ይሄ የማዕከላዊ ኮሚቴ ስብሰባ ነው ትልቁ ነገር። የማዕከላዊ ኮሚቴ ስብሰባ የፓርቲው ጉዳዮች አሉ፣ ከዛ እንደ ገዢ ፓርቲ ደግሞ የሀገር ጉዳዮች አሉ፣ ወቅታዊ ስጋቶች አሉ፣ አፈጻጸሞች አሉ። እነዚህ ይታዩና አቋም ተይዞ ይመጣል። ይሄ ነው በቃ የማዕከላዊ ኮሚቴ ስብሰባ ማለት እንጂ ስልጠና አይደለም። አሁን እኮ እሳቸው ምንም ይሁን ምን ቅዠቱንም ምኑ ምንም እሱን ነው ያሰለጠነው። ስልጠናማ አላቸው ቦታ እኮ ድሮ መለስ አካዳሚ የነበረው አሁን የለ የአፍሪካ ልቀት ማዕከል ነው
አብለው
ወይ እዛ አስገብቶ ማሰልጠን በያድግ ጊዜ እንደሱ ነው የሚጠረው ከፍተኛ አመራሮች በሙሉ አብዮታዊ ዲሞክራሲ አንድ ወሩ ሊሰለጠናሉ ስለዚህ አዲስ ወደ አመራር የመጡ ሰዎች መካከለኛ አመራር የበታች አመራር እየተባለ ገብቶ ይሰለጠናል እንደሱ አስገብቶ ማሰልጠን ገብቶት ይህንን ሌክቸር የሚያደርግ ሰው ከተገኘ ማሰልጠን ከዛ የሮታለም መጽሔት የላቸውም ድሮ አብዮታዊ ዲሞክራሲ አለ እንደ አዲስ ራዕይ የሚባል አለ እሱ ላይ በተለይ መለስ በነበረ ጊዜ መለስ ሁሉ ይጽፋል ነብረከት ሁሉ ይጽፋሉ ከዛ ለእያንዳንዱ የድርጅቱ አባል ይደርሳል ይህንን የሮታለም ሀሳቦች ያነባሉ ይወያያሉ እንደዚህ ነው የምታደርገው እንጂ አብዮታዊ ዲሞክራሲ ልማታዊ ዲሞክራሲ ምንነት ፍልስፍና የማዕከላዊ ኮሚቴ ስብሰባ ላይ ተሰጥቶ አያውቅምና
ትንሽ
ሰውዬው የተደበላለቀባቸው ናቸው ጠቅላይ ሚኒስትሩ። የማዕከላዊ ኮሚቴ የስራ አስፈጻሚ ኮሚቴ ስብሰባ ምን ማለት እንደሆነና ስልጠና ማለት ምን ማለት እንደሆነ ሁሉ ያወቁ የአፍሪካ ልቀት ማዕከል ብሎ የጎለቱትና ስራ አስኪያጅ የመደቡለት እሱ ነው ይሄ ስራው የሚሰራ ነገር ከሆነ የእውነት ታመኑበት እሳቸው አይደለም ነው
ሁለት ነገሮች ላንሳል እንደው አጠር አድርገውና ስለ ኢኮኖሚ ያነሱት አለ ከዓለም 58ኛ ከአፍሪካ 5ኛ ከምስራቅ አፍሪካ 3ኛ እነዚህ ነገሮች ተናግሮበታልና እሱ በምን አይነት ሂሳብ ይሄ ነገር ሊሆን እንደቻለ አልገባኝም አንድሱ ነው ሁለተኛ ነገር ስለ መከላከያ ሲናገሩ ስለ ተቋማት በሚናገሩበት ጊዜ መከላከያ ለምን መከላከያ ነው እንደዛ አርገው አየር ኃይሉ እንደዛ ነው እንደዛ ነው ለሊት ሬሳ ያነሳል የሚያነሳ ነው ብለው የመንግስቱ ኃይለ ማርያም ላይ ኩዴታ ሊደረግ ሲል ሰዎች ሲጨቃጨቁ ጫለማባቸውና ይሄን ከነን እንግዲህ ጫለመባቸውና አውሮፕላኑ በሳይመቱ ቀሩ አሁን ግን እንዳሁንም ቢሆን ኖሮ በለሊትም አሁን እሱ ነው አሁን እሱ ከንግግሩ የሰውነታቸው አካሄድ ጭንቅላታቸውን እጃቸውን ሲያወራጩ ተከሻቸውን ሲያናገሩ ሲመለከተው እኔ አድማጮች ራሳችሁን ወደ ኋላ ወሰዱትና ልጅ ሆናችሁ ራሳችሁን ተመልከቱት የሰፈር ልጆች ጋር ቁጭ ብላችሁ ሴቶቹም ሆነ
ሴቶቹ ሲኒማ ቤት መግባት የሚችሉት ያዩት ሲነግሩ
በቃ እና እነዛ
ቁጭ
ብላ በቃ እንደዛ ቁጭ ብለው የሚመለከቱ እና ሰው እንደ ጠቅላይ ሚኒስትር እየተወራጩ ሲናገሩ ልጅ ሆኜ ኮኪራው የሚባል ልጅ ነበረ በቃ ልክ አሁን አንተ እንዳልከው ሲኒማ ሄዶ ልጥፍ ትኬት ገዝቶ
ሲኒማ ከተማ ገብቶ
መጥቶ አምልቶ በቃ ቴክሱ እንደዚህ ተኩሶበት ወድቆት ምናምን ነገር መጥቶት ምናምን ነገር የሚል ነገር አለና እንደዛ ነገር የሚያደርገው እና በእርግጥ እነዚህ ነገሮች ተጨባጭነት አላቸው ወይ አይ ሁለተኛ ነገር መከላከያ የሚባል ነገርስ አለ ወይ ለኔ ጥያቄው መከላከያ የሚባል አለ ወይ? ማጠራርኩ
አሁን ባጭሩ ባጭሩ ስለ ኢኮኖሚ ግዜን ስለ ኢኮኖሚው አሁን በጀቱ ይመደብ አመት ሺዴ ከተው ነገር ምናልባት የበጀት ወቅታዊ ጉዳይ ስለሆነ በኋላ ልታውሳል ስለምስል እሱ ላይ አለ የመደቡት በጀት እና አመት ሺዴ ለፓርላማው የሰጡት ማብራሪያ አሳየን በቃ ምንም 58ኛ ካለም ከምናምን የሚባለው ነገር ከንቱ ሆኖ ምንም መንግስት ሊሰራ የማይችልበት ደረጃ ላይ 7.9 በመቶ እናድጋለን ይሏል 7.9 በመቶ በሚቀጥለው አመት የምናድግ ከሆነ በጀቱ ያንን 7.9 በመቶ እድገት ሊያመጣ በሚችል ደረጃ መጨመር ነበረበት 2 በመቶ እኮ ነው የተጨመረው ለዛውም ኖሚናሉ 30% ነው ከረንሲ ኢንፍሌሽን ያለው ከሱ አንጻር ነው እንደውም አልተጨመረም
አዎ ኦኬ
ወታደራዊ ኃይሉ ሰማይ ደርሷል ምናምን የሚሉት ከትግራይ ጋር ትግራይ በነበረው ጦርነት ምንም አቅም እንደሌለ አንደኛ ወድሟል ሁለት ያለ ኤርትራና ያ ሁሉ የክልል ኃይል ሞቢላይዝ ባይደረግ ኖሮ ብቻውን ምንም ማድረግ የማይችል ምንም ማድረግ የማይችል ነበር። ምንም ሀገርንም ሊከላከል የሚችል ቁመና የለውም። የትግራይን ጦርነት ያቺ የተገኘ የምትባለው አምድል የተገኘው ስንት ኃይል ተሰብስቦ ነው? የክልል ኃይል፣ የኤርትራ ኃይል፣ የምን የቻይና ድሮን ከአሜሪት እዚህ ጋር ነው እንግዲህ አቅሙ ያለው አንድ ክልል ጋር ሲዋጋ። ከዛ በኋላ ኦሮሚያ ውስጥ ያሁሉ ጊዜ ያሁሉ ኦፕሬሽን ሲደረግ አንድ ቦታ ዝም ብሎ ሄዶ ሲሰጥ ነው የሚታየው። አንድ ቦታ የተሳካ ኦፕሬሽን ሰጥቶ አያውቅም። አማራ ክልል አሁን እያየ ነው። እነዚህ ፋኖ የሚባሉት ምንም ስልጠና ያልወሰዱ ልጆች እየከበቡ አርሶ አደር እየከበበ እየማረከው ነው። ጦርነቱ ከተጀመረ ጀምሮ አንድ የተሳካ ኦፕሬሽን አላካሄደም። የቱን እንግዲህ የላቀ አንደኛ ጦር የገነባ ከዚህ በላይ ምንም ማለት አያስፈልግም።
እሺ ብዙ ምንላቸው በጣም የሚያስቅ አንድ ቦታ እንትን አድርጌ ሴቭመንት አስቀምጨው የነበረ አንድ ቪዲዮ ነበር። ከዛ ከነግራቸው ውስጥ ላወጣው ስል ተነስቷል ይለኛል። አሁንና ትንሽ ወሽቅ ያለሁኝ እና ምክንያቱም ለመሳቅ ሳይሆን ጀስ እንደ አንዳንድ ጊዜ ስትመለከተው አድማጮችም እንትን እንዲያደርጉት ከሚል ነበረ። ለማንኛቸውም ጉማ የአዋርድ የሽልማት የተጫዋቹ በነገራችን ለጉማ የደም አስራት የሚል የደም ክፍያ የሚል ጉማ የሚባል ሲኒማ ተሰርቷል ኢትዮጵያ ውስጥ ከዛሬ 48 ዓመት በፊት። ሁለተኛው የመጀመሪያው
ሰይፉ የሰራበት
ማን አላስታውሳቸውም ሰዎቹን እንትን ነበር ግን
ምናምን ነበረበት
እና የታወቁ እንትኖች የነበሩ ደበበሸቱ ነበር በታው ልክ ነው።
ደበበሸቱ
እንዴ እኔ እኮ ስማ ሌላ ስም እንዴ እኔ እኮ እና ያንን
ሊትሬቸር
እና እሱን ያሰሩት ሰው አስራት ጌታሁን ይባላሉ። በጣም ማቃቸው ሰው ነበሩ እና ገንዘባቸው በሙሉ አጥፍተው ነው በቃ ብዙ ንብረት ብዙ ገንዘባቸውን ከስረውበት ነው ሲኒማ የተሰራው። ለማንኛቸውም ግን በዛ ሲኒማ ስም ወይም በዛ አርስት ስም ሽልማት እየተደረገ ነው ያለው እና ሽልማቱን እንትን አድርገህ ተመልክተህ እዛ ላይ የወጡ ባለፉት ሶስት ዓመት ከዛሬ ሶስት ዓመት በትግራይ ጦርነት በነበረበት ጊዜ የነበረ የአንድ ትግራይ ተዋናይ እናቴ እንትን በራለው እናቴ እያለቀሰች እኔ ሽልማት የምቀበልበት ደስታ ነው ደስታ ነገር ሁለት ዓመት ያለፈው ዓመት ሌላ ሴት አርቲስት ነች እንትን ያደረገችው እና የትላንትናው ደግሞ በጣም ልየት ያለ ወጣት ልጅ ነች ግን ያደረገችው ሰውነቷ ላይ ያደረገችው እንትን በጣም በደመኛ ይገልጻል። ምንም ወዲያው የምትልበት ነገር የለም፣ መናገርም አያስፈልግም። የባንዲራው መደበቅ፣ ከባንዲራው ስር ያለ ጥቁር ነገር፣ ፊቷ ላይ ያለው ሁሉን ነገር ስትመለከተው ብዙ ይገልጻል። እሷ ነች ያደረገችው፣ እሷ ነች እዛ ያወጣችው። የሚገርመው ግን የፕሮግራሙን አዘጋጅ የሚባለውን ሰውዬ እስር ቤት ከተውታል ከነ ባለቤቱ፣ ግን ባለቤቱ ተለቃለች ሰምቻለሁኝ። ምንድን ነው ይሄ ሁሉ አታካራና ይሄ ሁሉ ግርግር? በቃ ምንም ነገር ምልክ ልጅቷ በግንባሯ ላይ ያደረገችው አፏ ላይ ከንፈሯ ላይ ያደረገችውን ስትመለከቱ በቃ ኢትዮጵያ ውስጥ ያለው ነገር ይሄ ነው። ሌላ ነገር አዲስ ነገር የምታመጣው ነገር ያለ አይመስለኝም። እንዴት አየው እሱን? ምንድን ነው ለውይይት
በመጀመሪያ ደረጃ ልጅቷ ያንን ነገር አድርጋ ወጣች።
አዎ
የኢትዮጵያ መንግስት ነው ብላ ከላዩ ላይ አልጻፈችም።
አዎ
አፏን የተሰፋ የሚመስልና ግንባሯ ላይ ቡለት ተመታ ነው የኢትዮጵያ መንግስት ምናምን ምንም ብላ ዲስኩርም አልሰጠችም። የኢትዮጵያ መንግስት ግን እኔ ነኝ ይህን አድራጊ፣ እኔ አድራጊ ስለሆንኩ ስለኔ ለምን ታወራላችሁ? አንድ የዚህ ድርጊት ፈጻሚ መሆኑን የምንድን ነው የምን ራሱ ይለፈልፋል ይባላል። የማርያምን በትል የሰረቀ ሰው እንደሱ ነገር ነው የሆነው። እና እኔ ይህንን አድራጊ ስለሆንኩ እንዴት እኔን ትሰድቡኛላችሁ ነው። እና እኔ ነኝ ፈጻሚው ብሏል። አልተጠራም
አንዴ በጨራሻ
አርት ላይ ሰዎች በተለያየ መንገድ ይገልጻሉ። ብዙ ትርጉም ልሰጠው ይችላል፣ ግን ከሚሰጠው ውስጥ በሙሉ አንዱ ይሄ የኔ ነው ብሎ ዘሎ ገብቶበታል። አድራጊ መሆኑን ነው የሚያሳየው። ሌላ ኢትዮጵያ ውስጥ በማንኛውም መንገድ በአርክም ይሁን በሚዲያም ይሁን ራስህን መግለጽ ሀሳብን መግለጽ እየተከለከለበት ሀገር እና እዚህ ደረጃ ድረስ በጥበብ ስራ የሚገለጽ ሁሉ የተከለከለበት ሀገር መሆኑ እና የሚያስፈራኝ ነገር በቀጣይ ልክ በደርግ ጊዜ እንደነበረው ማንኛውም ለፋክስ የሚወጣ ስዕል፣ ግጥም፣ የዘፈን ግጥም፣ ሙዚቃ በሳንሱር ውስጥ እንዲያልፍ ወደ ማድረግ ሊኬድ የሚችልበት ዳር ላይ መሆናችንን የተገነዘብኩት ልጅቷ አደረገች። አርቲስቶች ታውቃለህ ያመኑበትን ነገር ነው የሚሰሩት። በዛ መድረክ ላይ ይህንን አደርጋለሁ አላደርግም ብላ ተማክራ አይደለም የምትመጣው፣ አደረገች። በቃ ዝም ብለህ የምታልፈው ነገር ነው። ስሜቷን ገለጠች። አዘጋጁን ሄደ የምትይዝበት ውለድ አርቲስቷን ብለ የምትጨቀጭቅበት ምንድን ነው ምክንያት? እና ቀጣዩ ወደ ሴንሰርሺፕ የማይሄዱበት ምንም ምክንያት የለም።
ከዚህ ሌላ ምን ሴንሰርሺፕ አለ? በሙሉ ጋዜጠኞች በሙሉ እየገቡ እስር ቤት እያሉ ናቸው አሉት ነው
በሙሉ ገብቷል እኮ። ግን ገና ዘፈን ለምሳሌ ዘፈን ሲወጣ አስቀድሞ በሳንሱር ውስጥ ይለም። መጽሐፍ ሲታተም በደርግ ጊዜ እኮ እያንዳንዱ ዘፈን ሳንሱር ተደርጎ ነው ያልፈው፣ ተቆርጦ ተቀጥሎ። ይህ ምን ለማለት ተፈልገ ነው? መጽሐፎች አሁን ግን ነገሩ ቴክኖሎጂ ውጭ ሀገር የትም ስለሚደረግ አይቻልም እንጂ በተለይ መጽሐፎችን ሀገር ውስጥ የሚታተሙ መጽሐፎች መድረክ ላይ የሚቀርቡ ግጥሞችን በሙሉ ሴንሰር ማድረጋቸው የማይቀር ነው። ኦፍኮርስ ዘመኑ የሳንሱርን በጣሶ ማለፍ የቻለበት ነው። እሱ እንዳለ ሆኖ ግን ይሞክራሉ። ለምሳሌ እነሱ እኮ ቴክኖሎጂው ያለፈውንም ነገር ሁሉ በሚቻለው መጠን ትንሽም ቢሆን የሚጎዳ ከሆነ ያደርጋሉ። ለምሳሌ ኢንተርኔት እስካሁን አልከፈቱም ታውቃለህ። የትዊተር፣ በቴሌግራም፣ ፌስቡክ፣ ዩቲዩብ እኮ አልተከፈተም። የሚታየው በፕሮክሲ ነው። በፕሮክሲ በሌላ ሀገር ነው የምናየው እኮ እንጂ አይታይም። ዝግ ነው እኮ እስካሁን። ይሄ እንዳለ ያውቃሉ ግን አልከፈቱትም። ምክንያቱም የተወሰኑ ሰዎች ሳየው ሊቀሩ ይችላሉ ብለው ነው። ሴንሰርሺፕ የታለፈበት ዘመን ነው። ኬንያ ሄደህ አሳትመህ መጽሐፉን በኦንላይንም በምንም ትለቀዋለህ። ሙዚቃውን የትም ሆነ ትለቀዋለህ። ግን አንድም ሰው ቢሆን ሁለትም ሰው ቢሆን ከከለከሉ
መሰረታ
የምሳቸውን ስለሚያገኙ ሴንሰርሺፕ ሊጀምሩ ይችላሉ። ማረጋገጫው አሁን ይነግርህ፣ ሁሉም ሰው እያየ ነው። ግን እስካሁን አላነሱት። እንደ አስርም ሰው ቢሆን ካላየ ጥሩ ነው የሚል ሽካን ያላቸው ሰዎች ናቸው። እና ነፈዝነትም ጭምር ይመስለኛል።
የሚያሳዝን ነው። ሀገራችን
የሚገርም እዚህ ጋር የሚገርም ሰው ብዙ ሰው ረስቶታል። ሁሉም ሰው ልክ ኮምፒውተሩን ከፍቶ ከኢንተርኔት ጋር ኮኔክት ሲያደርግ ፒሶን ምናምን የሚባሉ ቪፒኤኖቹ አውቶማቲክ ናቸው። ብድግ ስለሚሉ በቪፒኤን እያየ ይሁን አይሁን ረስቶታል ሰው መዘጋቱን። ስትነግራቸው አሁንም አልተከፈተም እንዴ ነው የሚል ማሰው አይረስቶታል። መንግስት ግን አረሰውን ቆልፎ ቁጭ ብሏል እስካሁን ድረስ
አይረሳም። እሱማ በነገራችን ላይ ለብዙ ነገሮች እኮ አድራጊ እኮ ራሳቸው ጠቅላይ ሚኒስትሩ ነበሩት። በኢህአደግ ጊዜ አስታውሳሉ፣ አንድ ጊዜ የተዘጉ ዌብሳይቶች በሙሉ የተለቀቁ ጊዜ አንተን ሳወራ አረባካችሁን በምትዘጉት ነገር ዝጉትና እንገላገል እዚህ ህዝቡ ሊተላለቅ ነው ያልክበት ጊዜ አስታውሳለኝ። የዛን ጊዜ ያን ያደርጉ የነበረው ጠቅላይ ሚኒስትሩ በወቅቱ አይሲስ ኢንቴሊጀንስ ኢንሳ እንትን የነበሩበት ኃላፊነቱና እንትኑ ሁሉ ነገር በእጃቸው በነበረበት ሳይ የተደረገ ነገር ነው። እሺ፣ አገራችን በብዙ ነገሮች ትታማለች፣ ትሰደባለች፣ ትወቀሳለች። በቃ ምን ያልሆነችው ነገር የለም፣ ያልተባለችበት ነገር የለም። በተለያዩ መልኩ ግን እንደ ትላንትናው ግን የተሰደበችበት ቀን ግን እኔ እስከማውቀው ድረስ አይቼም አላቅም ሰምቼም አላቅም። የኢትዮጵያ መንግስት ሌባ ከድሆች ሰርቆ የሚሸጥ የሚያከፋፍል ውጪ ኤክስፖርት የሚያደርግ በሚል ዩኤስአይዲ
እና ከዛ በኋላ ደግሞ የዓለም ምግብ ድርጅት ለኢትዮጵያ ማንኛቸውንም እርዳታ አቆመናል አቋርጠናል ነገሮች እስከሚጣሩ ድረስ
እስከሚስተካከሉ
ድረስ የሚል በጣም በጣም የከበደ ጥያቄ አቀርቧል። ጥያቄ ብቻ ሳይሆን በጣም ጸያፍ ለኔ ጸያፍ ብዬ ነው እንትን ማድረገው የምመለከተው። በቅርብ ጊዜ የትግራይ ህወሓት የእርዳታ ህል ለህዝቡ ከማከፋፈል እየወሰደ እየሸጠ መሳሪያ ይገዛብታል የሚል ሲያወሩ ነበር። ጠቅላይ ሚኒስትሩን ጨምረህ እንደውም ጠቅላይ ሚኒስትሩ በአንድ ወቅት ቃለ ምልልስ ላይ በጦርነቱ መሀል ቃለ ምልልስ ያደርጉ የተናገሩታል የምታስታውስ ከሆነ እንሰማለን።
አዎ አለ ያልሰያልሰያል መክፈት የማያስፈልግበት ምክንያት ወደ ሄደ ይደርግ ጊዜ ያስታውሳል።
በቃ ሲናገሩም ደግሞ ውሸት እንደነበረም አውቃለሁኝ ምክንያቱም የተናገሩት አንዳንድ ነገሮች እና አሁን በእንደዛ አድርገው የተሰራበት ነገር አለ። በጥቅሉ ግን የኢትዮጵያ የአሜሪካ ውጭ ጉዳይ ሚኒስትር በኢትዮጵያ ወቅታዊ ሁኔታ ላይ ሰፋ ያለ መግለጫ አውጥቷል። ከባድም ነው አጣብቂኝ ውስጥ ነው። በርስቲ በተን በተን አድርገውና ሰዓታችን እያየን እንንቀሳቀስ።
የአሜሪካ የውጭ ጉዳይ ሚኒስትር ስቴት ዲፓርትመንት ነው የምትሉት?
አዎ።
መግለጫ አውጥቷል። በመሰረታዊነት ያተኮረው ይሄ ያው ብዙ ስለተወራ ነው የዩኤስኤድን እና የፋኦን የተቀናጀ በክልሎች በፌዴራል መንግስት በአርሚው እና በተዋጊዎች በተቀናጀ ሁኔታ ለተረጂው ለእርዳታ ፈላጊ የሚቀርበው ምግብ ተወስዷል ያለ። ይሄ ነገር ወደ ነበረበት ተመልሶ እስኪስተካከል ድረስ እርዳታውን አንሰጥም። ለዚህ መጀመሪያ ዩኤስኤድ ይህንን አወጣ፣ በነጋታው ፋኦ ይህንን ነገር ተናገረ። እንግዲህ ይህን ተከትሎ የአሜሪካ የውጭ ጉዳይ ሚኒስቴር ብሊንከን ከደመቀ መኮንን ጋር ተገናኝተው ነበር። ግጩን የነገሩት እዛ ጋ መግለጫው የመስሪያ ቤቱ ያወጣው መግለጫ ይህንን የሚመለከት ነው። በመጀመሪያ የምግብ እርዳታ ላይ የተፈጸመው ዘረፋ ላይ ከኢትዮጵያ መንግስት ጋር በማጣራት አጥፊዎችን ተጠያቂ ማድረግ ይህንን ነግሬዋለሁ ማለት ነው። አሎ
አሰማ እየሰማሁ እንሰማለን።
ነግሬዋለሁ ነው ያሉት። ያው መፈጸሙ የታወቀ ነው፣ ግን ኢንቨስቲጌሽኑን ለብቻ ስለሆነ የሰሩት የኢትዮጵያ መንግስት ለብቻ የተሰራውን ምን ሊል እንደሚችል ዛሬም ራሱ መከላከያ አውጥቷል የለውበትም እኔ ምናምን ብሎ እና ልክ እንደሱ ሊሆን ስለሚችል እነሱ ሙሉ ኤቪደንሳቸውን በእጃቸው ስለያዘ እንደውም የዋሽንግተን ፖስትን እኮ ስታየው ደውለን ለማነጋገር የጠቅላይ ሚኒስትሩን ቃል አቀባይ የሀገሬን የመንግስትን ቃል አቀባይ እና ሌሎችን ለማነጋገር ያደረግነው ሙከራ አልተሳካም። ግን እኛ የተመለከትነው ዶክመንት የሪፖርት ላይ የኢንቨስቲጌሽን ሪፖርት ላይ ያለው የሰነድና ኢንተርቪው ማስረጃ ነገሩ ገሃድ ያወጣው ነው ብለዋል። ስለዚህ ይሄ በዚህ ደረጃ ገሃድ የወጣ ነገር ስለሆነ አብረው ሰርተው ሊክድ በማይችልበት ሁኔታ እንዲቀበለው ወይም ዲናይ ሲያደርግ ምን ያህል ከሃዲ መሆኑን እንደገና እንዲጋለጥ ለማድረግ የተደረገ ነገር እንጂ ኦልሬዲ ተዘርቶ ያለቀ ነገር ነው። የዋሽንግተን ፖስት ላይ ይህንን ነው የሚለው የተናገር አንደኛው ይሄ ነው። ሌላ የሰብአዊ መብት መከበርን በሀገሪቷ ማረጋገጥ ፕሮሞት ማድረግ ነው የሚለው ምዕራብ ትግራይን ጨምሮ ይላል። ምዕራብ ትግራይ ብሎ ያስቀምጠው እዛ ጋ ሂውማን ራይትስ ዎች ባለፈው ሳምንት ያወጣዋለ መንግስት ሪጀክት ያደረገው። ከዛ በፊትም ተፈናቃዮች አሉ። ተፈናቃዮቹ ይመለሱ ሲባል በዓለም አቀፍ ሕግም ክልክል ነው። ሰዎችን አፈናቅለ አይ ወስነበሩበት አይመለስም አይባልም። ወንጀለኛ ናቸው ነው የሚሉ። ወንጀለኛ ከሆነ ከላይ ከላይ ህዝብ አይደለም ወንጀለኛ ነው። ወንጀለኞች ማስረጃ ቀርቦባቸው ለፍርድ ይጠየቃሉ እንጂ ወንጀለኛ ስለሆነ ወደ ቤቱ አይመለስም የሚባል ነገር የለም። ጸያፍም ነው። እና እነዚህ ሁሉ ነገሮች አሉ። እንግዲህ የፕሪቶሪያው ስምምነትም አንደኛ ተፈናቃዮቹ ወደ ነበሩበት እንዲመለሱ የሚልም ጭምር ስለሆነ ይሄ በራፍ ትግራይን ጀምሮ በመላ ሀገሪቱ ሰብአዊ መብት መከበር ማረጋገጥ የሚለው ከፕሪቶሪያውን ስምምነት ጋር ስለሚገናኝ ይህንን አቅጥር አለበለዚያ የፕሪቶሪያውን ስምምነት መጣስ ይሆናል። መጣሱ ደግሞ ኮንስኩዌንስ አለው እያሉት ነው። ሶስተኛው በኦሮሚያና በአማራ ክልሎች ያሉ ውጥረቶችን በሰላማዊ መንገድ ፍቱ ነው።
ይሄ አዲስ ነው አይደል?
አዲስ ነው። አሁን የአማራው አዲስ ነው። ከአንድ አመት በፊት ወደ ኋላ ብትሄድ የሰሜን ኢትዮጵያውን ግጭት በሰላማዊ መንገድ ፍቱ ነበር ሁልጊዜ። አስተያየታቸውን ሲሰጡ ባለስልጣኖችም ሲያገናኙ በሰላም እንዲፈቱት እዚህ ጉዳይ ላይ ተነጋግረናል፣ በሰላም ፍቱት የሚሉ ሀሳቦች ነበር የሚቀርቡ። በኋላ የኦሮሚያው ጎልቶ ታየለና የሰሜኑ ብቻ ቢፈታ ሀገሪቱ ሰላምና መረጋጋት እንደማይሰፍንባት ሲታወቅ የኦሮሚያውንም በሰላማዊ መንገድ ፍቱት የሚባል ነገር ተጀመረ። አሁንም አማራ ክልል ውስጥ ያለው ከህዝቡ ውስጥ የወጣ ኃይልና በመንግስት መካከል ያለው ግጭት መንግስት የጀመረው ኦፕሬሽን ክልሉን በጥብጦታል። ስለዚህ የኦሮሚያውን በሰላም ብትፈቱትና የትግራዩን ሙሉ በሙሉ በሰላም ስምምነት ኢምፕሊመንት ተደርጎ እንኳን ሰላም ቢሰፍን የአማራ ክልል ያለው የሰላም መደፍረስ ሀገሪቱን ሰላም ስለማያደርጋት እሱንም ጭምር ፍቱት የሚል ነገር ተጀመረ። አሁን መንግስት ሁሉንም በሰላማዊ መንገድ ለመፍታት የሚያስገድደው ሁኔታ ውስጥ ገብቷል ማለት ነው። እና ቀላል ነገር ይመስላል ግን በጣም ከባድ ነው። እነዚህ ነገሮች የኢትዮጵያና አሜሪካ ያላቸውን ግንኙነት ኢንጌጅመንት የሚሉት ወደ ነበረበት ለመመለስ መስፈርቶች ሁሉ እየተቀመጡለት መሆኑን ነው የሚያሳየው። አጓ የሚሉት ነገር አለ። የልማት ድጋፎች አሉ። በጀት ገብተው ሲጠቀምባቸው የነበሩ የተለያየ ነገሮችን ማግኘት የምትችለው በዚህ ነው ማለት ነው። አሜሪካ IMF እና ወርልድ ባንክ ላይ ባላት ተጽዕኖ ምክንያት በዛ በኩል የሚገኘው አይገኝም ማለት ነው የሚያመለክ። ከዚሁ ጋር ተያይዞ እነዚሁ ነገሮች በአቋም ደረጃ የአውሮፓ ህብረትም ሊጋራው ስለሚችል እዛም ምን ሊገጥመው እንደሚችል የሚያሳዩ ነገሮች ናቸው። እና ኮርነርድ ሆኗል የኢትዮጵያ መንግስት ይህንን የሚያሳየ ነው።
ዝም ብለህ ስትመለከተው እነዚህ ነገሮች በተለያየ መልኩ አንድ ነገር ሲመጣ ቶሎ ብሎ አንድ ዘዴ በቃ ወይ ሽምግልና ወይ ልመና አንድ ነገር ተደርጎ ያመልጥ ነበር። አሁን ግን ከበድ ያለ ነገር ያለ ይመስለኛል። እና በምንም አይነት መልኩ ወደ ኋላ የሚመለሱም አይደሉም በአሜሪካኖቹ በኩል። የሚያሳዝነው ግን መከላከያ አሁን ያወጣውን መግለጫን ሳዳምጠው እኔ አላን እንደ ሀገር እንደ አገር ነው የተፈረጀው እንጂ ከሌን ከከሊት የሚባል ነገር የለም። አጣሩና አምጡ አብረን አጣሩ። በቀንጀት ነው የተባለው። ለሶማሌ ይሸጣል፣ ለሶማሌ ለኬንያ ይሸጣል። የሚገርም ነገር ነዳጅ ልክ በዛው መጣን ለኬንያና ለሶማሌ ይሸጥ ነበረ። በሶማሌ እንትኖች በተለይ የዚህ ለትግራይና ለአማራ ክልል ይደረሱ የነበሩ እንትኖችን የተወሰኑ የተመደቡ ነዳጆችን ወደዛሽ እንደሚሸጡ እንደነበረ ይታወቅ ነበር፣ ይነገር ነበረ። በብይ ይነገር ነበር ይታወቅ አለንም ግን ይነገር ነበርና አሁን የህሉን ስትመለከት ጠቅላይ ሚኒስትሩ ዝም ብሎ እንትን ማን ነው ቸብቸብ ነው ያደረጉን ማለት ነው። ስንዴ ይሸጫሉ፣ ስንዴ ይሸጫሉ፣ የሰው ስንዴ ሰርቀው። ግን በጣም እንደ ሀገር ነው እንደ ሀገር የዓለም እንትኖች ኢትዮጵያ መንግስት የእርዳታ እህል ወስዶ ሸጠ፣ ወስዶ ወደ ውጭ ኤክስፖርት ያደረገ የሚለው ራሱ እኔ ምን እንዴት እንደሚሰማቸውም አላቅምና ትንሽ ለሀገር የሀገርን ገጽታ እገነባለሁ ይላሉ ሰውየው በሁሉ መልኩ እያፈረሷት ያሉ ነው።
ማሳፋሪ ሁኔታ
በጣም ይሄ
መቼም ህዝቡን አይመለከትም። የመንግስትን
ገጽታን ያበላሽ። በእንደዚህ አይነት ጊዜ እኮ ህዝብንና መንግስትን የሚለይ የለም። ስምክን ሊያጠፋ የመጣ ሰው ህዝቡ ጥሩ ነው ግን መንግስቱ ግን አይልህም። በቃ ኢትዮጵያ መንግስት እንደዚህ፣ የኢትዮጵያ መንግስት እንደዚህ ስብ ህዝቡን አብሮ ነው የሚጨፋልቀውና የሚያሳዝን ነው። 23 ሚሊዮን የሚሆኑ ኢትዮጵያኖች ግን ረሃብና ሰቆቃ ላይ ናቸው። መብላትም አልቻሉም፣ መብላት መጠጣትም አልቻሉም። 111,000-112,000 ቤቶች በሸገር ልማት ምክንያት ፈረሱ ብሏል። ይሄ ወዲያ ወዲህ የማንልበት የታወቀ ነው። ይሄ እዛ በሶስት እናባዛ በትንሹ 300,000 ሰው
እንደው በትንሹ ነው ማለት
ምክንያቱም 500,000
ነው አይደል 500,000 ነው አይደል እና ግማሽ ሚሊዮን ህዝብ የተፈናቀለበት ነው አዎ አሁን ይሄ ሸገር ከተማ የተባለው ድሮ የነበሩትን ከተሞች አንድ ያደረገ ነው ግን ድሮ የነበሩት ከተሞች የራሳቸው ማስተር ፕላን የነበራቸው ሁሉን ነገር ለመስራት የተፈለጉ ናቸው ሸገር አሁን
ከንቲባዎች
የነበራቸው ናቸው ራሳቸው አስተዳደር ይሰሩ የነበሩ ጥሩ ከተሞች ነበሩ አሁን ሰበታን ብትመለከት ግላን ምናምን ነገር ብትመለከታቸው በጣም በጥሩ ሁኔታ ያደጉ ያሉ
እና ግላን
ሁሉም የተሟላ ነው አሁን ማስተር ፕላኑን ያልጠበቀ ነው ያለው ማስተር ፕላን ሸገር ከተማ ገና ማስተር ፕላን ያወጣም አይመስለኝም እንትን አይደለም ግን አንድ በጣም ትላንትና ሽመለስ ሲናገር የሰማሁት ነገር ምንድነው ቱሪስቶች ላይውት በሚችሉ መልኩ አሁን እንግዲህ ወደ ሃይማኖት ልንሄድ ነው አምና በዛ ምክንያት 800,000 የሚሆን የሃይማኖት እንትኖች አሉ ግንባታዎች አሉ ከነዛ ውስጥ አዎ 800 ከዛው 600 ይፈርሳሉ 600 መፍራስ አለባቸው ከዛ በኋላ ግን ለሃይማኖቶቹ በሚመጥን መልኩ የውጪ እንትን የውጪ ቱሪዝም ሊስብ በሚችል መልኩ የሚጎበኙ ቤተክርስቲያን ኦርቶዶክስ እና
በጣም በትልቁ መስጊድ እንገነባለን
አዎ እና እንደዚህ እንገነባለን የሚል ነገር አለው አሁን እዛ ላይ ማን አለ ያሉት ዶክተር ኢብራሂም ኢብራሂም አዲሱ ያብይ ተሽዋሚ እና ሳውሮስ አቡነ ሳውሮስ
ኢብራሂም ቱፋ
አዎ እና ሳውሮስ በኦርቶዶክስ በኩል ሳውሮስ በዛኛው በኩል ሀጂ ኢብራሂም እነዚህ ሆነው ነው ስምምነት የተደረገው ግን በስምምነቱ ላይ የተደበቁ ነገሮች አሁን የሽመልስ ንግግር የመጣው በኋላ ነው እነዛኙ ተስማምተን ብለው አጨርበረው ሄዱ ልክ የኦርቶዶክስን ሃይማኖት እንደተጨረበረ እነዚህም የእስልምና ሃይማኖት አባቶች የተባሉት እነሱም ተስማማን ብለው አጨረሮ ከመንግስ ጋር ቆይተው በኋላ ግን የሽመልስ ንግግር የተናገረ ነው ይሄ ነው ብሎ የራሱን አቋም አራት ነጥብ ይዞ ወጥቷል ይሄንን ተመልከትና ምን ይላል ከእንግዲህ ወዲህ የሃይማኖት ተቋማት ራሳቸውን ችሉ ይንቀሳቀሱ ይችላሉ ወይስ ደግሞ ፈርሰው አልቀዋል ነው ምን ነው በተለይ የኢትዮጵያ ኦርቶዶክስ ተዋህዶንም ጨምርበት እዚህ ላይ ምክንያቱም በብዛት የተነሳው እስልምና ሃይማኖት ነው ጦርነቱ አርብ ለተምንም ስላልተደረገ ህይወት አልጠፋብንም ትልቅ ነገር ነው ግን በጠቀላላ ግን በአጠቃላይ ስትመለከተው ግን ሃይማኖቶች ሁሉ እየፈረሱ ነው ያሉትና እነሱ እንዴት አያያቸው
እሺ እንግዲህ ማፈርስ ይከተላል ዋናው ነገር
ይታያል ኦኬ
600 መስጊዶች ይፈርሳሉ እንደውም በሚናደርገው ማፍረስ በመኖሪያ ቤት የሚሆን በመስጊዶች ሙስሊሙ ህብረተሰብ እንዲተባበረን እንፈልጋለን ያለ እና የሚፈርሱ መስጊዶችን ራሳችሁ ነው የምታፈርሳቸው ብሏቸዋል ማፍረስ ይከተላል ዋናው ነገር
አዎ
እዚህ ላይ የሼህ ኢብራሂም ቱፋ የሃይማኖት ሙስሊሞቹም ይነግሯል እኮ ትልቅ ቅሬታም አለ በመስጊድ ውስጥ ብለው በዛም በዚህም ጥረው ሲያቀታቸው ነው ስልጣን ኃላፊነቱን ለማስረከብ ላይ እንኳን የነበረውን ትርምት አይታል በጉልበት
በጣም
ለምንድነው ይሄ የሆነው ገለልተኛ ሃይማኖቱን አተኩረው የሚሰሩ ሳይሆኑ ሃይማኖቱ ውስጥ መንግስት የሚፈልጋቸውን ጥቅሞች ማስጠበቂያ ለማድረግ የሚሰሩ ናቸው ተብሎ ስለሚታመንና ይሄ ስለሆነ ነው አንድ ነው ከዛ በሌላ በሙስሊሙ በኩል የተገኙት አቡበከር አጣለ የታሶ የነበረ ድምጻቸው ሲሰማ የነበረው አቡከ የሚሉት እሱ የጠቅላይ ሚኒስትሩ ደንገጦር ነው ሸምሱ ካሚል የሚባለው እንደውም ፓርላማም ገብቷል መሰለኝ
አዎ አንደኛው ገብቷል
የሳቸው ደንገጦር ነው እንግዲህ ትንሽ ከጠቅላይ ሚኒስትሩ ራቅ ብሏል የሚለው ግን በጣም ወዳጃቸው ነው የጅማም ልጅ ስለሆነ አህመዲን ጅማል ራቅ ቢልም ግን በጣም የቅርብ ጓደኛቸው የነበረ ሰው ነው እነዚህ ናቸው እንግዲህ ስምምነት ላይ ተካፈሉት። ከዛ በኦርቶዶክስ በኩል ደግሞ ያው የሃይማኖት ጉዳይ ስለሆነ ማፍረሱ የመስጊድ ብቻ ሳይሆን ቤተክርስቲያን የሚመለከታል ሰው የረሳውስ ነው። እሱንም ስለሚመለከት ለወደፊቱ ስምምነት መገለጽ ስላለበት ሳውሪዎስ ማለት ምን ማለት ናቸው? ኦርቶዶክስ ቤተክርስቲያን የኦሮሚያን ለብቻ ለማቅረብ ኦልሬዲ ፕሮጀክቱ ተሰርቶ ያለቀና መሬት ላይ ማውረድ ብቻ እየቀረው ተጀምሯል ኦልሬዲ እሱን የሚያስፈጽሙ ናቸው። በሃይማኖቱ በኩል ተወያይተው መፍትሄ የሄዱት ሰዎች ራሳቸው የዛኛው የመንግስትን አቋም በዚህ ውስጥ የሚያስፈጽሙ ናቸው። ስለዚህ ስምምነት የሚል ሽፋን ተሰጥቶት የክልሉ መንግስት ወይም የክልሉ ብልጽግና ፍላጎት ሙስሊሙ በጸጋ ተቀብሎ ለወደፊትም ክርስቲያኑም በጸጋ ተቀብሎ ስራ ላይ እንዲሆን የተደረገ ስምምነት ሌላ ምንም አይደለም። አንተ ቅድም እንዳነሳው ሽወዳ ነው ያን ጊዜ ጠቅላይ ሚኒስትሩ የጠፉትን በጎች ይዤላችሁ መጣሁ ብሎ የቤተ ክርስቲያን ካልሆነ ህግ ምናምን ምናምን ሁሉ ቀርቶ ሰዎቹ አካባቢ ጋር በተደረገው ስምምነት መሰረት ነው የተመለስ ነው። ከዛም በኋላ የቤተ ክርስቲያኗ የኢስኮፖሳት ሹመትም ሲመጣ የካብይ ጋር የተስማማነበት ተጣሰ አልተጣሰ ተብሎ ትልቁ ፒላር ሆኖ ቀኖናውን ሁሉ ወደዛ ገፍቶ የወጣ እንዲሆን ያደረገ ሽወዳ የተሸወደው አይነት እሱ ነው የተሰራው ነው። እና የሚገርመው ኢኮኖሚውን በማሳደግ በዲፕሎማሲው እንደዚህ አይነት ችሎታ ቢኖራቸው ጥሩ ነበር። ሁለቱም ሃይማኖቶች ላይ የሰሩት ነገር በጣም የሚያስገርም ነገር ነው። ሁለቱንም መንግስት አሸንፏል። ሁለቱንም ለራሱ በሚመቸው መንገድ መጠቀም ያደርጓቸዋል። በአጭሩ ይሄ ነው።
እዚህ ላይ ዝም ብለህ እንደው እንስታደርገው ስለ አሁን ስለ መስጊድና ስለ እንትን ነው የምናወራው። ግን ቀደም ብዬ ስናገር 500 ሺህ ህዝብ ግን ማንም ዞር ብሎ ያየው የለም። 500 ሺህ ሰው ቤት ንብረቱን ፈርሷል። በጣም የሚያሳዝነው ደግሞ እነሱ ባሉት እንትን ሳይሆን ከንጉሱ ጊዜ ጀምሮ የቦታ ካርታ ያላቸው ሰዎች ጭምር ነው ቤታቸው የፈረሰው። ለእነዚህ ሰዎች ማን ነው ተቆርቋሪው? እኔ አንዳንድ ጊዜ በቃ ድርጅት ሲጮህ ከድርጅት ጋር መጮህ፣ ሃይማኖት ቦታዎች ሲጮሁ እንደ ሃይማኖተኛ ሆነን ስንጮህ ነው እንጂ ህዝቡን ያየ ሰው የለምና፣ አሁን ለእነዚህ ሰዎች ማን ነው የሚጮኸው? የሰማው ነገር አለ? ያየው ነገር አለ? ማን ለእነዚህ ሰዎች
የሚጮኸው? ዝም ብሎ ጉዳዩ ጎልቶ ስለወጣ የኢትዮጵያ ሰብአዊ መብት ኮሚሽንም ትንሽ ሪፖርት አወጣ። ዩቲዩበሮችም ምናምኖች ብዙዎቹ እንደውም ለህዝብ ከመቆርቆር ይልቅ የራሳቸው የፖለቲካ አጀንዳ ስላላቸው መንግስት ላይ የሚነሳውን ተቃውሞ ለመቀስቀስ ይበጀኛል በሚል በሚመቻቸው መንገድ እያደረጉ ከማቅረብ ውጪ ማንም አላስታውሰውም። እንደውም የመስጊድ ፈረሳ የሚባለው ነገር ባይቀላቀልበት ኖሮ ድሮ ተረስቶ ነበር።
ትክክል።
አሁንም ትኩረት የተሰጠው ለመስጊዱ ነው። ቤቶቹ ማፍረሱ ይቀጥላል። እናፈርሳለን ማንም
በሙሉ ልብ
በማፍረሱ ላይ ሙስሊሙ ይተባበረን ይጠባል። ማንም ሽንጡን ገትሮ ተከራከረላቸውም ዓለም አቀፍ አጀንዳ እንዲሆን የሰብአዊ መብት ተብሎ በዓለም አቀፍ ተቋማት ሪፖርት እንዲወጣ ለማድረግ ጥረት የተደረገ የለም። በቃ ብዙዎቹ ለራሳቸው የፖለቲካ ፍላጎት የሚመች ትኩሳት ነገር ስለሆነ ለዛች ፍጆታ ያህል ብቻ ለብለብለብ እያደረጉ አንዳንድ ጊዜ እውነታውን ከማሳየት ይልቅ የተቃውሞ ትኩሳት በአጠቃላይ በሀገሪቱ ለመቀስቀስ በሚመች መንገድ አቀረቡት። እሱም የመጀመሪያ ሰሞን ነበር። አሁን ትተውታል። ማንም የሚጮህላቸው የለም። ሱ ይቀጥላል። እንግዲህ የሚገርመው እኮ ምንም ትኩረት እንዳልተሰጠው የምታውቀው እሺ፣ አፈረሳችሁ፣ ከዛ በኋላ እነዚህ ሰዎች እጣ ፈንታቸው ምንድን ነው የሚለውን እኮ ማንም
የለም።
ዝም ብሎ ተባራሪ ትሰማለ። እዛው ክልል ውስጥ በክልሉ ማስተር ፕላን መሰረት በከተማው ማስተር ፕላን መሰረት ተሰጥቷቸው ይሰራሉ የሚልን አገኛለን። ይሄን እንደሚያደርግ እኮ ተነግሯቸዋል የሚል ታገኛለህ። ኦፊሻሊ የተነገረ ነገር የለም ወይም መንግስት ይሄንን ብሏል ይሄንን ግን በአስቸኳይ ይተግብር እንኳን ያለ የለም። አንድም ሰው እስካሁን ለተፈናቀሉትና ገና ለወደፊት ለሚፈናቀሉት የሚችለው የለም። አሁንማ የመስጊዱ ነበረ ጎላ ያደረገው
እሱም አለቀለ።
አዎ የቤተክርስቲያኑ ይከተላል።
የቤተክርስቲያኑ ወደዛ ኒድ እንደውምና የቤተክርስቲያኑ
ተማንም የሚቸውላችሁ
የትግራይ ክልል የትግራይ ፓትሪያርክ እንደሚያቆሙ አሁን የአሜሪካን የሃይማኖቶች ተቋም አገኘሁት ባለው መሰረት ማጭር ጊዜ ውስጥ ፓትሪያርክ እንደሚሾሙ ተናግረዋል። የኦሮሚያ ክልል እንደተመለከተ እንዳየነው ነው። በቀደምታ የሸገር ሲኖዶስ ነው ሸገር ምናምን የሚል እንደተፈራረ እንደሲያቋቁም አይቻለሁ። ቢያንስ በጽሁፍም በምስልም ደረጃ ያየሁት ነገር አለ። ቤተክርስቲያኗ የኢትዮጵያ ኦርቶዶክስ ሃይማኖት ሊከፋፈል ነው አድኑት ሲባል የሰማ ሰው የለም። በተለይ ሲኖዶስ ውስጥ ያሉ ስደተኛ ሲኖዶስ ነን ብለው ገብተው የነበሩ ሰዎች አሁን ገብቶ እዛ ከጥቅም በጥቅም እንትን የሚያደርጉ ይመስሉኛል። እኔ አንዳንዶቹ አርፋችሁ ካልተቀመጣችሁ ወደ መጣችሁበት ወደ አሜሪካንም ወደ አውሮፓም አባራችኋለሁ የሚል መልእክትም የተነገራቸው እንዳሉም ሰምተናል። እንግዲህ እውነት ይሁን ውሸት አላውቅም። ምክንያቱም እነዚህ ሰዎች ብዙዎቹ የአሜሪካን ፓስፖርት ወይም የውጭ ሀገር ፓስፖርት ይኖራቸዋል የሚል ግምት አለኝ። በኖሩበት አሜሪካ ነገር በኖሩበት ጊዜ አኳያ እና ይሄን ነገር ተመልክተ አሁን የመጨረሻው በቃ የትግራይ ሲኖዶስ የአዲስ አበባ ወይም ደግሞ የመሀል ሲኖዶስ እና የኦሮሚያ ሲኖዶስ የሚባለው ደረጃ ላይ የደረስን አይመስልህም ወይ? አንድ ሁለተኛ ነገር ይሄ 32 አሁን እንግዲህ 8 ሙስሊም ልጆች ወጣቶች ሰዎች ሞተው ህዝቡ በደንበኛ በነዴት ወጥቶ ተናገረ። 32 የኦርቶዶክስ ሃይማኖት ተከታዮች ሻሸመኔ ላይ ተገድለው በተክሲያኑ ፈርሶ ተቃጥሎ ግን አንድም የሃይማኖት አባቶች ውስጥም ያሉት ውጭም ያሉት ሲናገሩ ከንፈር ከመውጣት በስተቀረ የተሰናገሩ ተረስተዋል። አሁን እንደውም በዚህ በሙስሊሙ ላይ አንደኛውን መስጂድ በነሱ በመዋቾቹ ስም መታሰቢያ ሆናል ብሏል። የኛዎቹ ግን የኛዎቹ ጆስል በሌላው በኩል በኦርቶዶክስ ሃይማኖቱ ግን 32 ሰዎች ተገድለው በልክና ተቃጥለው እንኳን በነሱ ስም እንትል ያደርግ ይቀርና የነሱን የሞቱበትን ሁኔታ አጣርተን ለቤተሰቦቻቸው እርዳታ እናድርግ የሚል አንድም የሃይማኖት አባት አላየሁኝ። በጣም የሚያሳፍረው ግን ይሄ ከውጭ ሆኖ የሚያጨበጭበው ሃይማኖተኛ ነኝ ባይውና እዚህ ውጭ ደግሞ ያሉ አሉ በየቦታው ገዳማት እንሰራለን በቤተክርስቲያን እንገነባለን እያሉ ገንዘብ የሚሰበስቡ አሉ። እነዚህ ሰዎች ለነዛ ሰዎች አልደረሱላቸው። አሁንም ዝም ብለው ከስደተኛ ሲኖዶስ መንፈስ ያልተላቀቁ ከነሱ ጋር አብረው የሚያብዱ ነው። ይሄ እዚህ አትላንታ ውስጥ ያለውንም ምእመኑንም ይጨምራል። ማለቴ ነው። ስለዚህ በደንበኛ ተመልከቱት እና ምን ትላለህ? እዛ ደረጃ ላይ ደረስን ይመስልሃል?
አጭር አድርገው።
እሺ።
ግሳታችን እያለቀ ስለሆነ ቤተክርስቲያኑ መንግስትን ይፈልጋል። ተሰርቶ አልቋል። ትከፈላለች። ይህን በማድረግ ረገድ ራሱ ይሄ የኦርቶዶክስ ቤተክርስቲያን ሲኖዶስ የሚባለው ውስጥ ያሉ ሰዎችም አግዘዋል። ያገዙት በሁለት መንገድ ነው። አንደኛው የትግራዩ እንዲገነጠል በማድረግ ረገድ መቼም ስህተት ተሰርቷል። ምንም ጥርጥር የለውም እኮ ቤተክርስቲያኗ ከሰይጣንም ጋር ጭምር በሚል ከአንድ ብሉ በኩል ይሄ ነው ፈጣሪ ከሱ ውጪ የለም ሰይጣን ፍጹም መጥፎ ነው የሚል ቀኖና ዶማ ያለበት ቤተክርስቲያን ውስጥ እንደዚህ ካር ቀኖና ፈርሷል እና በዚህ ደረጃ የተነገረበት የጦርነት ቅስቀሳ የተደረገበት ትግራይ ውስጥ የተፈጸመውን ነገር ለፖለቲከኛ ተዋሻለ ያለ ነው። ለፖለቲካ ግብ ስትል ነው። መንፈሳዊ ሰው ግን የሃይማኖት መሪ ግን አይዋሽም። ለእግዚአብሔር ስለሆነ የሚኖረው የሃይማኖት መሪዎች እንደ ፖለቲከኞች ውነትን የታቅበት ስለዚህ ለዚህ ይቅርታ ጠይቁኝ ተባለ። ይቅርታ ቢጠይቁ ምንም አልነበረም ለክርስቲያኑ አንድነት ሲባል አላደረጉ በዚህ ተባብረዋል። ሁለት ሲኖዶስ ያሉ ሰዎች በተለይ የዚህ የኦሮሚያ እና ከደቡብም የተወሰኑ ራሱን የቻለ ቤተክህነት ሆኖ እንዲወጣ ፍላጎት ስላላቸው እነሱም ገፍተዋል። ነሳውርስ አይነት ማለት ነው። በዚህ ሁኔታ መንግስትም ሰፖርት ያደርጋል። ቤተክርስቲያኗ አንድ ትልቅ ኢንስቲትዩት ሆና ተጽዕኖ ፈጣሪ ሆና እንድትከተል ስለማይፈልግ ተሰርቷል። እንኳን የትግራይ ጫፍ ላይ ደርሷል። በቅርቡ ሰሞኑን እንሰማ ይሆናል ፓትርያርክና ለኤጲስቆጶሳት ለውጭ ሀገርም ለሀገሩ ውስጥ ይሾማል። የኦሮሚያው ተሰርቷል። ስለዚህ ቤተክህነቷ የመከፈሏ ነገር የመታወጅ ያለመታወጅ ጉዳይ እንጂ ያለቀ ነገር ነው። ለምሳሌ የአሁን በቀደም ከሽመልስ ጋር የተደረገው ጉዳይ ላይ እንትን ላይ ሳውሬ ውስጥ ተገኝተው ነበር። ቤተክህነቷ ነች የላከቻቸው አይደለም። ኦሮሚያ ውስጥ ያለውን የኦርቶዶክስ ቤተክርስቲያንን ጉዳይ እንደ ጳጳስ የሚመሩት እሳቸው ስለሆኑ በቀጣይ ቤተክርስቲያኖችም እዚህ ክልል ውስጥ ሸገር ሲቲ ውስጥ ያሉትም ስለሚፈርሱ ጉዳዩ ስለሚመለከታቸው በባለቤትነት መሄድ አልቋል እኮ። ይሄ እኮ ማለቁን እንደሳ አልታወጀም እንጂ አልቋል ተፈራርሱ። ሌላ ከሞቱት ሰዎች ጋር ያነሳህልኝን ተረስተዋል። 32 የሙስሊሞቹ እንደ ሻአት ነው ያሉት
እንደሰማል 32ቱ
የሚነሱበትን መንገድ የለም። አሁን እኮ የኦርቶዶክስ ቤተክርስቲያን መጀመሪያ ጥያቄው እንደተነሳ ያነሳቻቸው እስረኞች የታሰሩ ሰዎች ይፈቱ፣ የሟቾቹ ጉዳይ ፍትህ ምናምን የሚለው በሙሉ እኮ ተረስቷል። እንኳን እሱ የቤተክርስቲያኗ ቀኖና እና ህገ ደንቦች ተረስተዋል። ሁልጊዜ የሚነሳው ምንድን ነው? እሱ ከጠቅላይ ሚኒስትር አብይ አህመድ ጋራ ባደረግነው ውይይት አድርገን በተስማማንበት አንቀጽ ምናምን መሰረት ስለሆነ የሚሆነው እሱ ደግሞ ስለ 32 ሰዎች ስለማይመለከት አልቋል ካሁን በኋላ አይነሳም። መታሰቢያ የማይቆምላቸውም ታሪክ የማይኖራቸውም አልቋል። ቤተክርስቲያኗ የምትመራው ጠቅላይ ሚኒስትሩ ጠርተው ማስማሟቸው መሰረት ነው በቃ። እዛ ውስጥ ደግሞ 32 ሰዎች ይታሰባሉ፣ መታሰቢያ ይቆምላቸዋል ምናምን የሚል ነገር የለም አልቋል። ይሄው ነው ባጭሩ።
አማራ ክልል የተለያዩ የፋኖ ቡድኖች ህዝባዊ ንቅናቄ ጀምሯል። የመንግስት ጸጥታ ኃይሎች የተሳካ ኦፕሬሽን ማካሄድ የቻሉ አይመስልም። በሰሜን ሸዋ ሸዋሮቢትና አካባቢው የሰዓት እላፊ ታውጇል። ደቡብ ወሎ አምባሰል አካባቢ ውጊያ እየተካሄደ ነው። ሰሜን ወሎ ግሸን ማርያምን አካባቢ የመንግስት በእንትኑ ኃይሎች ከበውታል እየተባለ፣ ሌላ ደግሞ በጎጃም እንደዚሁ ሌላ እንትን የተከበባለ። እነዚህን በሙሉ ተመልክተህ የአማራ ክልልን ምን ወዴት የሚሄድ ይመስልሃል? እዛው ላይ እንቀጥልበት እንደው በተያያዥ ልውሰድልህና ከትግራይ አመራሮች ጋራ ከነጌታቸው ጋራም ውይይት እየተካሄደ ነው። እንደውም ጅማ ላይ ነው እየተካሄደ የተባለው በአመራሮች መሃልና የአማራው ክልሉን በዛኛው ተመልከተውና ወዲያው ቀጠል አድርገና በዚህ በሁለቱ ክልሎች መሀል ያሉ ልዩነቶች በተለይ ደመቀ መኮንን፣ ጌታቸው ረዳ፣ ሌሎቹ እና ይልቃል እንዲና የተነጋገሩበት ነው። እንደውም በአንድ ወቅት ጠቅላይ ሚኒስትሩ እናንተ ሄዱና ረጎች ጉዳያችሁን ጨርሱን የለሁበትም ብለው እነሱን ብቻ አጋፍተው ትተዋል የሚልም ነገር አለና አሁን ግን ውይይቱ እየተካሄደ ነው። ምን ሊያመጣ ይችላል? ምንስ እንትን ያደርጋል? ሰዓታችን እያይ ሰዓታችን ስላለቀችብኝ ነው።
ሰዓታችን በጣም አጭር ነች። የአማራ ክልሉ ለሚቀጥለውም አዳዲስ ነገሮች ፕሮግረሶች ስለሚኖሩት ያን እናያለን። ግን ዝም ብሎ ለማንሳት ያህል በርካታ ንቅናቄዎች አሉ የአማራ ክልል ውስጥ። በፊት የጎንደር ፋኖ፣ የጎጃም ፋኖ፣ የምዕራብ ፋኖ በመባል የሚታወቁ የነበሩት አሁን የፖለቲካ መልክ ያለው ስያሜዎች እያገኙ ነው። እንደ የአማራ ህዝባዊ ግንባር አይነት ነገሮች ግማሹ በኮሚቴ ደረጃ የተቋቋሙ ወደ አምስት መጥተዋል። እነዚህ የፖለቲካ ድርጅት መልክ ያለው ነው እና አንዳንዶቹ ወደ አንድ የመምጣት ዝንባሌ ወደ አንድ ንምጣ የሚል ነገር ባይነሳም ሁሉም ውስጥ አንዱ ሌላውን የመደገፍና የመናበብ ነገር እየታየ ነው። ወደ አንድ መምጣታቸው የፖለቲካ ኃይል ያደርጋቸዋል። ወደ አንድ ከመጡ አሁን የአሜሪካ መንግስትም ጫና እያደረገ ያለው ነገር በሰላም ፍቶት የሚባለው ነገር ወደ አንድ ከመጡ ብቻ ነው ያለው። ከአምስት ወር ከአስራ ምናምን የፋኖ ቡድን ጋር አያግድም አይደለም። ስለዚህ አንድ ሆኖ ለመውጣት የሚያስገድድ ሁኔታ መኖሩንም ቢያስቡ ጥሩ ነው። ወደ ድርድር የሚካሄደው ያኔ ነው። አሁን ባሉበት ሁኔታ መንግስት ከየትኛው ጋር ነው የምደራደረው ነው የሚለው። ስለዚህ ኤክስኪውዝ ያገኛል። በተቻለው መጠን ይሳካለት አይሳካለትም በኦፕሬሽኑ ይቀጥላል። የአማራ ተጎጂ ይሆናል። ስለዚህ ምንጊዜ ማንኛውም ግጭት መድረሻው ግጭት ሳይሆን ፍላጎትን የህዝብን ፍላጎት የሚያረካ በሰጥቶ መቀበል መርህ አንድ ኪሎግራም ላይ መድረስ ስለሆነ ወደ አንድ ኃይል መምጣቱን ያስቡ። ግን በአማራ ኮንቴክስት ወይም ደግሞ በፊውዳሊዝም ጊዜ በነበረው ኢትዮጵያ በሚለው ኮንቴክስት ሳይሆን አሁን በተጨባጭ መሬት ላይ ባለው የሌሎችንም ብሔር ብሔረሰቦች የሚባሉት ነገር በተጨባጭ መኖራቸውን ታሳቢ ያደረገ አቋም ተይዞ ተሰጥቶ መቀበል መርህ መደራደር ነው ውጤት የሚያስገኘው። ይህንን መገንዘብ አለባቸው የአማራ ኤሊቶች እንዲነግሩ ጽሩ ነው። አለበለዚያ ዝም ብሎ አየር ላይ ኢትዮጵያ እያሉ ሲጮሁ መኖር ብቻ ነው የሚሆነው። ይሄ ነው እንግዲህ። ከትግራይ ጋርም በተገናኘ ተመሳሳይ ነው። የትግራይና የአማራ ህዝብ በታሪክ የተሰላሰለ ነው። በሃይማኖት በባህል ድንበር ሰፊ ድንበር ይጋራል። ይሄ ድንበሩም በዛው መጠን በታሪክ ውስጥ እንደዚህ አይነት ነገሮች ሊኖሩ ይችላሉ። ስለዚህ እንደው በፊት በጌምድር ነበር አልሰጠም የለም በጌምድር ውስጥ የገባው በአርባ ሰባት ነው በሚለው መጓተት መካከል የትም መድረስ ስለማይቻል የሚፈለገው ህዝብ በሰላም የሚኖርባት ኢትዮጵያ በሰላም የሚኖርበት የአማራና የትግራይ ክልል መኖሩ ስለሆነ ይህንን ማድረግ በሚችል ሰጥቶ መቀበል መርህ ለመደራደር መዘጋጀት አለባቸው። ጽንፍና ጽንፍ ይዘህ ከጦርነትና ከግጭት ውጭ ምንም አታመጣም። ያ መሬት የደም መሬት ሆኖ ነው የሚኖረው እንጂ ማንም አሸናፊ አይሆንበት። የደም መሬት ሆኖ መኖሩ ደግሞ ማንንም አይጠቅምም። የአማራን ህዝብ ይጎዳዋል ከማለት
በላይ። እሺ፣ ሰዓታችን አልቃለች።
ይህንን ማሰብ አለባቸው። ይህንኑ ነው የምለው።
በጣም አመሰግናለሁ። አድማጮች፣ ዛሬ ያለን ፕሮግራማችን እዚህ ላይ ተጠናቀቀ። ሰዓታችን ማልቃለች። በሚቀጥለው ሳምንት እንገናኛለን። እስከዛ ድረስ ደህና ሁኑ። ለማንኛቸው ጠቅላይ ሚኒስትሩ ከስልጣናቸው መልቀቅ አለባቸው። በአሁን ባለው ሁኔታ አገራችን የትም ልትደርስ የምትችልበት ሁኔታ የለም። የሚያደርሳት አይደለም ያለው ቅዠትና ብደት የትም የሚደርስ አይደለም። እና ጠቅላይ ሚኒስትሩ ከስልጣናቸው ለቀው ሌላ ነገር ዘዴ እንዲመች ሁላችሁም ተባበሩ። ደህና ሁኑ።
ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም ሰላም።